አድማጮቻችን በመግቢያችን ላይ እንደገለጽነው ቀጣይ ስርጭታችን የቃለ መጠይቅ ጊዜ ይሆናል። የኢትዮጵያ አንድነት ሬዲዮ በዛሬው ዕለት እንግዳ ያደረግናቸው ለረጅም ዓመታት የወገን ደራሽ በመሆን በተለያዩ መድረኮች ላይ ለኢትዮጵያ ትንሳኤ የታገሉና እየታገሉ ያሉ ከስደተኞች ጉዳይ አንስቶ እስከ አገራዊና ብሔራዊ አጀንዳዎች ዙሪያ አመርቂ ስራዎችን ያከናወኑ ታዋቂ ኢትዮጵያዊ ናቸው። ከኢትዮጵያም ጉዳይ ተያያዥነት ያላቸውን ጉዳዮች ብቻ ሳይሆን የቀሩትንም የአፍሪካ አህጉራዊ ጉዳዮችን የሚያጠቃልል በአፍሪካ አህጉራት ካሉ መሪዎች ጋርም በሰብአዊ መብትና ዲሞክራሲያዊ ጥያቄ ድምጻቸውን ከፍ አድርገው በማሰማት ታዋቂነትን ያገኙ ናቸው። እንግዳችን ወይዘሮ የሐረር ወርቅ ጋሻው ይባላሉ። የፊታችን ማክሰኞ የዓለም የሴቶች ቀን ተብሎ ታስቦና ተከብሮ የሚለውን ምክንያት በማድረግ ከእንግዳችን ጋር ስለ ኢትዮጵያ ሴቶች ትግል ተሳትፎ ዳሰን ለማለፍ በጋበዝናቸው መሰረት እንግዳችን ከኛ ጋር በቴሌፎን መስመር ይገኛሉ። ማርች 8 ዓለም አቀፍ የሴቶች ቀን ሲታሰብ ሴቶች እህቶቻችን ከወንዶች ወንድሞቻቸው ጋር በአኳያና በመተባበር የሚያደርጉትን ተሳትፎ አንስተን መወያየትና ተምሳሌነታቸውን እና ታላቅ አስተዋጽኦአቸውን ማስተዋወቅ ተገቢ ነው በሚለው ዓላማችን ከወይዘሮ የሐረር ወርቅ ጋር ቆይታ እናደርጋለን። ጤና ይስጥልን ወይዘሮ የሐረር ወርቅ። በቅድሚያ በአድማጮቼን በኢትዮጵያ አንድነት ሬዲዮ የዝግጅት ክፍልና በራሴ ስም ባቀረብንለት ግብዣ መሰረት በሰዓቱ በመገኘቶ ከፍተኛ የሆነ ምስጋናዬን አቀርባለሁ። ይስማውታል ብዬም ተስፋ አድርጋለሁ። ይስማል።
እሺ፣ ይስማኛል። መጀመሪያ እግዚአብሔር የተመሰገነ ይሁን ለሁሉም ለዚህ ቀን። እናንተንም በጣም አመሰግናለሁ። የመላው ኢትዮጵያን የክርስትና ተከታይ ክርስትና ሃይማኖትን ተከታይ እንኳን ለአብይ ጾም ቀበላ ዛሬ አደረሳችሁ ላለሁኝ።
አሜን።
እናመሰግናለሁ።
አሜን አሜን። ከዚህ ቀጥለን ወደ ጥያቄና መልሱን እንሸጋግራለን። እስኪ በዚህ ልጀምር። በቅድሚያ ስለ ማርች 8 እናንሳ። ማርች 8 የፊታችን ማክሰኞ ዓለም የሴቶች ቀን ተብሎ ይከበራል። ምንም እንኳን አለቱ በያገሩ በተለያየ ሁኔታ ታስቦ የሚውል ቢሆንም ማርች 8 የሴቶችን የፖለቲካና ማህበራዊ ኩልነት ቦታ እንዲያገኝ ለቱ ታሪካዊነት አለው። የሴቶችን እውነተኛ የነጻነት መንገድ ለማሳየት እለቱ ያለም አቀፍነት ምልክት አለው። እስቲ በርሶ አስተሳሰብ አሁን ባለንበት ዘመን የማርች 8ን በዓል ስናከብር በዋናነት መነሳት ያለባቸው የሀገራችን ጉዳዮች ምንድናቸው ይላሉ? አመሰግናለሁ። ይቀጥሉ።
እሺ፣ መጀመሪያ እንግዲህ የዓለም አቀፍ ሴቶች ቀን ስንል ለምን፣ እንዴት፣ የትስ፣ በማን ተጀመረ በሚል ታሪኩን መነሻውን ባጭሩ ላቀርብ ወዳለሁ። መጀመሪያ ያው እናንተም እንደምታውቁት በ1908 የልብስ ማምረቻ ውስጥ የሚሰሩ አሜሪካን ሴቶች በስራ ቦታቸው ሁኔታ ባለመደሰታቸው እና ብዙም ችግር በጤንነታቸውም ይደርስባቸው ስለነበረ ይጨቆኑም ስለነበረ በተለያየ ምክንያት የሥራ ማቆም አድማ አድርገው ስለነበረ የሶሻሊስት ፓርቲ ወይም የሶሻሊስት ፓርቲ ኦፍ አሜሪካ በጊዜው በሴቶቹ ስም ብሔራዊ ወይንም ናሽናል ውመንስ ዴይ በሚል እነሱን በማክበር አክብሮት አሳይቶ ያከብራል፣ ይሰይማል። ያችን ቀን ማለት ነው ያከብራል። እና ከዛ በኋላ እንግዲህ በዚህ ምክንያት መጀመሪያ በይፋ በ1909 ከአንድ አመት በኋላ የመጀመሪያው የሴቶች ቀን ብሔራዊ ሴቶች ቀን በሚል በአሜሪካን ተጀመረ ማለት ነው። እና ከዛ ቀጥሎ በኮፐንሃገን በ1910 ስብሰባ የሶሻሊስት ዓለም አቀፍ ስብሰባ ወይንም ደግሞ ሶሻሊስት ኢንተርናሽናል ሶሻሊስት ሚቲንግ በሚል ስብሰባ ተደርጎ እንግዲህ በዛ በኢንተርናሽናል ደረጃ እንዲከበር በስምምነት ይደረግና በ1911 በኮፐንሃገን እና በአራት ሀገሮች ውስጥ ይጀምራል የኢንተርናሽናል ኢትዮጵያን ወመንስ ዴይ ማለት ነው። እና እንግዲህ ሴቶቹ ቀጠል አድርገው በእንግዲህ አንደኛ ትምህርት እንደልብ እንዲሰጣቸው፣ ሁለተኛ ወንዶቹም የቴክኒካል የሆነ ትምህርት ጭምር ለኛ መሰጠት አለበት ብለው ይጀምራሉ። እንዲሁም ከበረራን ሁሉ ማለት ነው እና ካደረጉ በኋላ ሁሉ ነገር ውስጥ እየገቡ ያው መማር ይጀምራሉ። እና ለሁሉም ለወንድም የሚሰጠውን ሁሉ ጾታቸው ሴት ስለሆነ ለነሱ መቅረት እንደሌለበት እና እነሱም ተካፋይ ያገራቸው ዜጎች መሆናቸው ለወንዶች የሚሰጠው ሁሉ ለነሱ እንዲሰጥ ጥያቄ አድርገው በዚህ በ1911 ማለት በተደረገው እንደውም በዓል ላይ ሰልፍ እንደውም ይሄንን የጨመረ ሮሮ ያሰሙበት ጊዜ ነበርና እንግዲህ ከዛ ይቀጥልና በቃ የመጀመሪያው ትልቅ ነገር ደሞ ሌላ ይሰሩት ከ1913 እስከ 1914 የመጀመሪያው የዓለም ጦርነት ሲጀመር በመቃወም ሴቶች የመጀመሪያዎቹ መሆናቸው ነው። እና ለሰላም ጦርነት እንዲቆም ለሰላም ሲሉ ሰላምን የጠየቁ ሴቶች ናቸው። እና እንግዲህ በዚህ አይነት ነው የተጀመረው። እና ወደኛ አገር ደግሞ ስንሄድ እንግዲህ እንኳን ለሴቱ ለወንዱም አገር ወዳድ እና ለኢትዮጵያ አንድነት እኩልነት መብት ለፍትህ ለቆመው ያው በጥይት ነው ያለው መንግስት የሚነጋገረውና ሁላችሁም የምታውቁት ነው። ዲሞክራሲ የሚባል የለም። ነገር ግን የተባበሩት መንግስታት ድርጅት ያው ይሄንን የዓለም አቀፍ ሴቶችን ቀን በኋላ ቆይቶ ይሄንን በዓለም አምኖበት አጥብቆት በየአመቱ ያከብረዋል። ስለዚህ እዛ ውስጥ ያለው ሀገሮች ሁሉ ወደውም ሆነ በውድም ሆነ በግዴታ ማለት ነው ይሄንን እንዲያከብሩ ይደረጋሉ። ስለዚህ በኢትዮጵያ ውስጥም ይሄ በዓል ለይስሙላ ይከበራል። በሌሎችም የሴቶች ተጨቁነው የሚኖሩበት ሳውዲ ጭምር ሌሎችም አገሮች ውስጥ ይከበራል ማለት ነው። ነገር ግን ምንድነው በዚህ መልክ የኢትዮጵያ ሴቶች ይሄንን ብዙ ያነበቡ እድሜ ላለፈው የኢትዮጵያ ሕዝብ ትምህርት ገበታ ከፍተውልን በእኩልነት እንድንማር በመደረጋችን በዚህ አይናችንን ገልጸናል እና የብሔራውን ደሞ ቋንቋ ስላስቀመጡልን ከነጻነታችን ጋር አብሮ ያው አጎናጽፉም ማለት ነው ስላለ በዛ መሰረት እርስ በርስ ጭምር በመግባባት ይሄንን አጋጣሚ እየተጠቀሙ በመነጋገር እንግዲህ የነቁት ሴቶች ፖለቲካሊ ለዚህ ለመብታቸው ማንገራገር ያው ያደረጉ እንዳሉ እናውቃለን። በይፋ ባይታወቅ ምክንያቱም መብቱ ስለሌላቸው ቁጭ ብለው ያሉ ማለት አይደለም። ስለሆነም እንግዲህ ያው ትንሽ ጠብጠብ ይያለላቸው የኢትዮጵያን ቀን ያከብራሉ ማለት ነው። ግን የውያኔ መንግስት ልክ ነጻነት እንዳለ አድርጎ ይሄንን የኢትዮጵያ ቀን ብሎ በጣም በትልቁ ያከብራል ይጣቀምበታልም አብሮ ለበዓልም ዝግጅትም ለማንቃትም በሚል እንደውም የኢትዮጵያ ሴቶች ልክ እንደማያቆሙ ለመብታቸው እንደማይቆሙ ተደርገው ሴቶቹን ሞቲቬት ለማድረግ ወይንም ለማነሳሳት በሚል ብዙ ይጣቀሙበታል። ወያኔና እንደወያኔ አይነት መንግስታት
ወጓይ ቀረብን ነው ነገሩ።
አዎ እኛ እንግዲህ በመጨረሻ እኛ እናት ያቀስ መልክቱ እኛ በዳላስ ለምሳሌ አሁን እና በአሜሪካ ሀገር ምን ኖር ሴቶች በውጪ ምን ኖር ሴቶች ይሄንን እንጣቀምበታለን ለህቶቻችን በያሉበት በአገር ቤትም ቢሆን በተለያየ መልኩ ብዙ ግንኙነት በተለይ ያለን ሰዎች ያው ውስጥ ለውስጥ ይሄንን ለዲሞክራሲ ለኩልነት በኢኮኖሚም በውቀቱም በአጠቃላይ ለሁሉም ለወንዱ የሚደረገውንና የኩልነት መብት የሚባለው በአለም ውስጥ በአሜሪካን ሀገር ለምሳሌ ሰፍኖ የሚገኘው ለኢትዮጵያም እንዲሆን እናስተምራለን እንጠቀምበታለን አመትን ብቻ ተጠብቀን አይደለም ግን ለማልሽ ያለ ትልቅ ምንተምርበት ሲሆን ለምሳሌ በዳላስ በሚደረገው በተባበሩት መንግስታት ድርጅትና ባለም አቀፍ የሴቶች ቀን ድርጅት በሚደረገው በዓል ላይ የሬኮግናይዝ ለምሳሌ አሁን የኢትዮጵያ ስቴት መንግስት በሴት የተቋቋመ በመሆኑ ታዋቂነት አግኝቶ በዓሉ በሚመጣበት ጊዜ ያው ሲጀመር ኢትዮጵያ ሴቶች ለሰላምና ዲሞክራሲ በሚል ነው የጀመረው በ1986 በአሜሪካን አቆጣጠር ወይንም ዩሮፒያን አቆጣጠር እና እንግዲህ ቀስቀስ ይያለ መጥቶ በዚህ ደረጃ በመድረሱ በየጊዜው ችግሩ ሊያቆም ስላልቻለ ኢትዮጵያ ሊቆም አልቻለም እና ተጠርተን ያው ተካፋይም ነን አዘጋጅም ነን እና ሌላው ደግሞ ምንድነው አንደኛው ዓለም አቀፍ የኢትዮጵያ ሴቶች ማህበር የሚለው በዶክተር አበባ ፍቃደ የሚመራው ዋና መኖሪያው ዋሽንግተን ዲሲ የሆነው ቅርንጫፍ ገና እንደተቋቋመ በአመቱ ቅርንጫፍ እዚህ ፈጥረንለት ተመዝግቦ ያው ስላለ ያም ተመዝግቧል ስለዚህ የኢትዮጵያ ስደት መንግስትና የዓለም አቀፍ የኢትዮጵያ ሴቶች ድርጅት በዳላስ ቴክሳስ በሚደረገው የዓለም አቀፍ የሴቶች ቀን ተካፋይ ነው ማለት ነው እና ድምጻችንን እንግዲህ እርግጠኛ ነኝ ሌሎችም ሴቶች በየአካባቢው እንደዚህ ያሉበት እንደሚጠቀሙበትና ለኛ ለሴቶች ግን ገና ለመብታችን የምንታገልበትና የምናሳይበት መታወታችን ነው
ትክክል
እና ይሄን ይመስላል
በጣም ጥሩ እስኪ ከሱ ጋር ተያያዥነት ያለው ነው ይሄም የቀደምቱ ዘመናት የኢትዮጵያ ሴቶች ሚና ሲነሳ በተቀዳሚ ተጌጣይቱ ግንባር ቀደም ስፍራ አላቸው የተጌጣይቱ በመንፈስ ጠንካራነት ብዙ ይወሳሉ በተለይ ባድዋ ጦርነት ወቅት ልክ እንደቀሩት የጦር መሪዎች ወንዱን በማጀገን ጦር አሰልፈው አዋግተዋል በሰሞኑ ታስቦ በኋላው የአድዋ ድል 120ኛ ዓመት መታሰቢያ ላይ አብረን እንዘክራቸዋለን ከዚህ አኩሪ ታሪክ በኋላ ግን ሴቶች እህቶቻችን ለፍትህ ለዲሞክራሲ ለአገር ህልውና ያላቸው ተሳትፎ ውስን ነው ይህ ለምን ሆነ ይላሉ አመሰግናለሁ
ይሄ በጣም ጥሩ ጥያቄና አንገብጋቢ ጥያቄ ነው ባጭሩ ሲታይ መቼም ሬዲዮ ጊዜ በመሆኑ ብዙ ማለት ብለ ሰዓታችን በሙሉ ድባቸዋለሁ እኛ ይበቃም እንደው የኢትዮጵያ ሴቶች መቼም በጣም ሰፋ ያለ ስራ የሰሩና በአገራቸው ሳይሆን ቀድሞዎቹ እንደው የውጪ ጣላት ሁሉ አድንቆ የጻፈላቸው በመኖሩ በዛሬ ጊዜ የዓለም የጥቁሮች ሴቶች ታሪክን የሚመዘግቡት ከአፍሪካን አሜሪካን ጀምረው ሴቶችን በጣም ጥሩ አድርገው አስቀምጠዋል ወደ ኋላም ሄደው የንግስት ሳባን ዩዲትን ጭምር አስቀምጠው በተለይ የንግስት ሌኒ ንግስት ሰብለ ንግስት ምንትዋብ ንግስት ጣይቱን በሚመለከት በጣም በሚያኮራ እነሱ ኮርተውበት ማለት ነው የሚሉት ይሄንን ጥቁሮች እኛ ወንዶችም ሴቶችም ማለት ነው የማስር ችሎታችን ዝቅተኛ እና ራሱ አንጎላችን ወይንም ብሬናችን በጣም ትንሽ ነው ያለ ነጩ የጥቁሩን አንገት ለማስደፋት በዚህ ሀገር ባደረገው የማንነታችንን ማውደም ዓለምን ካሰለጠኑት አምስት ሀገሮች ራሶ ለአገሮች አንዱ አፍሪካ ነች በተለይ ኢትዮጵያ ያው አፍሪካ ነች እና እንዳልሆነን ማለት ነው ስለዚህ ያንን ለማሳየት ሲሉ የአፍሪካ የቆፈሩ ታሪክ ሲያወጡ የኢትዮጵያን ሴቶች ነጃራቱ በጣም የተጻፈላቸው መሆኑን በዚህ አጋጣሚ ላስረዳ ፈልጋለሁኝና እኔ ብዙ መጽሐፎች አሉኝ ይሄንን አስመልክቶ እና እንደውም መጽሐፎቹ በቀላሉ እንኳን የሚሸጡም አይደሉም እስከዚህ ድረስ ነው ጥራት ብዙ የተደረገበት የተከበረ ስለሆነ ማለት ነው እና ባጭሩ የቀድሞ ኢትዮጵያኖች ሴቶችን ስንል ወንዶችንም ማስተዋወስ ስለማይፈልግ ያለ ወንዶቹ ተሳትፎና ስምምነት ምንም ነገር ላይ ሊደረስ ስለማይችል አሁንም ያለው ችግር በመሆኑ ባጭሩ ያለፉት የቀድሞ ኢትዮጵያኖች ኢትዮጵያን ወንዶች አባቶቻችን አያቶቻችን ሴቶችን በጣም ከማክበራቸው በላይ በተለይ ንቁ ሴቶች በተለይ ለአመራር ለማስተማር ቦታ ያጫቸው ነበር አማካሪና ማስተዳደር የሚያደርጓቸው ነበር ይሄው ከቤተ መንግስቱ አካባቢ ዋናው ስልጣኑ ከሚንጸባረቅበት ማለት ነውና ባስተዳደሩ ሲተከመጠው አካል የሚያደርገው እንደነበረ ግልጽ ነው ለዚህም ንግስት ሌኒ ንግስት ሰብለን ንግስት ምትዋብን ቀደም እንዳልኩት ንግስት ዘውዲቱን ንግስት ጣይቱን መጥቀስ ይቻላል እነዚህ እንግዲህ ትልልቅ ፍራ ሰርተው በመሪነት በሚገባ በአለም የሴቶች ማሪዎች ታሪክ ውስጥ የተመዘገቡ ናቸው እነዚህ ሴቶች ጎበዝ በመሆናቸውና ራሳቸውን በማስከበር ነው በሌላ በኩል ንጉሶቹም አጼዎቹም የሴቶቹን ችሎታ አመነውበት ተቀብለው አማካሪዎቻቸውን ጭምር የሴቱን መብት አክብረው በመተባበር በማክበር የተደረገ የነበረ ነው ሴት በጣም ትልቅ ተሰሚነት ነበራት ዛሬ እስከኛም ንግስት ጣይቱ የሚባልበት ሁሉ ያ ክብር ከባድ በጣም ከባድ የማይጠፋ የሴቶች አክብሮት እሳት ስላለ ነው እና ይሄን ይመስላል እና እነዚህ ሴቶች ደግሞ በተለይ ቱርክን ለመውጋት ብሎም ማፉድን እና ቀጥሎም ከሱ በኋላ የመጣው አህመድ ኢብራሂም አልቃዚን ማለትም ግራይ መሐመድ ንግስት ሌኒ ለመዋጋት በኢትዮጵያና በፖርቱጋል የመጀመሪያው ነው የዲፕሎማቲክ ግንኙነት የጀመረው እና ከጦር ትጥቁ ከፖርቱጋል መሪ ማለት ነው ንጉስ ኤማኑኤል እንደተላከላቸው ጦርና ትጥቅ ያው ክርስቶፈር ደጋማ የመጣበት ማለት ነው በዚህ ይታወሳሉ እና ቀጥሎ ማጤል ብነድንግልንም አመራር ያስተማሩ ከ12 አመት እድሜ ጀምሮ አባታቸው ስለሞቱ 8 አመት መንግስት ኢትዮጵያን በሙሉ ባካላይ ይዘው ውጊያም እያካሄዱ ከቆዩ በኋላ ለወጣቱ ልዑል አጼል ብነድንግል ዳዊት ተብለው ያው መጨረሻ በኋላ አጼል ብነድንግል በ20 አመታቸው በኢትዮጵያ ባህል መሰረት ያስረከቡም ሴት ናቸው እና እንግዲህ እኚህ ሴት በአጋጣሚ ትውልዳቸውም እንደው ለመግለጽ ከሰሜንና ማለት አማርኛ ተናጋሪው ከአዳል ሱልጣን ከሐረር ይወለዳሉ እና ያጼ በደማርያም የአጼ ልብነ ድንግል አያት ባለቤት መሆናቸው ነው እና እንግዲህ ይሄንን ይመስላል ያለፉት የኛ ደግሞ ምንድነው ከነበረው ህብረተሰብ ያስተሳሰብ ጫና ያንን የተጋረደውን እናም የተጋረደብንን ያስተሳሰብ ጋሬጣ ለማስወገድ እስከዛሬ ረጅም ጊዜ ወስዷል እና ወንዶቹ ላይ ብቻ ለማሳበብ ሳይሆን አሁን ያሉት ኢትዮጵያን ወንድሞቻችን በተለይ በስልጣንም ላይ ያለው ያው የሚታወቅ ነው ደግሞ ያለውንም የአገር ከፋፋይ የሽፍታ መንግስት ተቃወማለሁ የሚሉትም ቢሆኑ አንድ ድርጅት እንኳን በሚያቋቁሙበት ለጊዜ ለአገር ብለው የፖለቲካን ፓርቲ ምዩም የሲቪክ ምዩን ወይንም ደግሞ የመረዳጃ ብለው አይምሯቸው ውስጥ ይሄ የማይካድ ነው አይምሯቸው ውስጥ ሴትን ጨምር የለም አሁንም የለም
መልካም እስኪ ወደ ቀጣዩ ጥያቄ ልግባ አሁን ወዳልንበት ወደዚህ ወደኛው ዘመንን ልግባና የኢትዮጵያ ሴቶችን የትግል ተሳትፎ ስናወራ በድርጅት መታቀፍን መሪ ሐሳቦችን ማፍለቅ ማደራጀትንም ጨምሮ ለናሙና የምናነሳቸው ሁለት ስመጥሩ ኢትዮጵያውያን አሉ ዶክተር አበባ ፍቃደና እርሶ የሐረር ጋሻው ብቻ ናቸው እርሶ በኢትዮጵያዊነት መንፈስ አንተው ቆመው ኮንዶች በላቀ ሁኔታ ግንባር ቀደም ሚና ለመያዝ የገፋፋውት ምንድነው? ለአድማጮቻችን በዚህ ዙሪያ የሚያጋሩት ሐሳብ ካለ ይግለጹልን። አመሰግናለሁ። ሃሎ ሃሎ።
አቤት።
ይቅርታ አድማጮቻችን፣ በተፈጠረው የስልክ መቋረጥ ምክንያት ቃለ ምልልሱ ተቋርጦ እንደነበር ለዛም ይቅርታን ጠይቃለን። እንግዳችን እንደገና በመስመር ላይ ይገኛሉ። ወደ ጥያቄና መልሱ እንገባለን። ይስማውታል አይደለም ወይዘሮ ያረር ወርቅ?
ሰማኝ።
መልካም። ሐሳቦን ያጠቃልሉ እንደሆነ ያጠቃልሉ፣ ድሉን ሰጥቶታለሁ። ወደ ቀጣዩ ጥያቄ ከመሄደ በፊት
እሺ፣ እንግዲህ እጥጋ እንደቆም ኳላቅም ያም ሆነ ያው እንግዲህ ይሄንን ያለውን ሴቶችን ሳያካትቱ ከተጠራሩ በኋላ ካቆሙ ማለት ስልጣኑን ወይንም ደግሞ የሐላፊነት ቦታውን ከተከፋፈሉ በኋላ በሚል ነበር ማስቀምጠው። እና እንግዲህ አሁን እኛ ሴቶች ይህ ሲባል በኢትዮጵያ አንድነት ምንድነው ከዚህ በኋላ ግን ይሄንን ያስተሳሰብ ዳሬጣ ሰብረን በመውጣት ወደፊት ለመግፋት እንደምሳሌ አሁን እየተንቀሳቀስን ነው ማለት ነው የተወሰኑ ሴቶችና ይህ ሲባል በኢትዮጵያ አንድነት ተጋድሎ የቀድሞዎች በጣም ትልቅ አስተዋጽኦ አድርገዋል። ያሁን ሴት ተግባር የኢትዮጵያ ጉዳይ ላይ ከቀድሞ ቅድማያቶቻችንና አያቶቻችን ጋር ሲመዘን አቆ ያው እንግዲህ እንዳልኩት በጊዜያዊ ችግሮች ላይ የታሰረ ነው። ይሄውም በግልጽ ለማስቀመጥ በጊዜያዊ ነገሮች የታጠረ ነው ስል ወይንም መሆኑን እኛ የኢትዮጵያ ሴቶች ራሳችን አሁን ከታሰርንበት ብልጭልጭ ነገር ወጥተን በኢትዮጵያ አንድነት ተጋድሎ ላይ የድርሻችንን ለመወጣት መንገዱን እየጠረግን ስለምንገኛለን እና ስለምንገኝ ይሄ አስተሳሰብ መንገድ ጠረጋም ስለሆነ አንዳንዶች ቢቻላቸው ሊጨፈልቁንም የሚሞክሩ አሉ። ይሄ ግልጽ ነው። ለምን ይሄንን ማየት በማይፈልጉ ወንዶች ይመለመሉና አቶቻችን ወንዶችም ጭምር ማለት ነው ያው ኢንዳይሬክትሊም ሊጨፈልቁን የሚሞክሩ ብዙ ናቸው። ብዙም ተደርሶብናል ጥቂቶቹ። ይሁን እንጂ የተነሳንበት ጠንካራ የኢትዮጵያ አንድነት መሰረት ላይ ስለሆነ ዳግማዊ የጣይቱን ተግባር ክንዋኔ ጎልቶ እንዲወጣ የድርሻችንን በመወጣት ላይ እንደምታዩት እንገኛለን። ይህንን ድምጽ የሚሰማችሁ በአገርም ውስጥ ሆነ በውጭ ሀገር የምትገኙ እህቶቻችን በተግባራዊነት የድርሻችሁን ትወጡ ዘንድ አብራችሁን ትሳተፉ ዘንድ የኢትዮጵያ ሀገራዊ ጥሪያችንን በእያላችሁበት ይድረሳችሁ እላለሁ። በበኩሌ ራሳችን ተነስተን ለራሳችን መቆም ካልቻልን በወንዶቹ መጥተው ይጠሩናል፣ ይጎትቱናል። ዴሞክራሲ ደግሞ ፈጥረው ወይንም መስርተው እኛን ቦታ ይሰጡናል ብለን ማሰብ የለብንም። እኛ የስልጣን ጥሚያ ሳይሆን የኢትዮጵያ ሴቶች ጥያቄ የአገራችን ያለችበት ጉዳይ ላይ እኛ አንድም ቦታ ያልተስማማንበት ወያኔ ከገባ በተደረገው ነገር ሁሉ ማንስማማበት አንድም ቦታ የኤርትራን ማስገንጠል ጭምር ያልፈረምንበት ያልመከርንበት በመሆኑ ሁሉ ነገር ፉርሽ ሊሆን የሚችለው ዜሮ ሊሆን የሚችለው እኛ ራሳችንን ተሳታፊ አድርገን ኃላፊነታችንን ስለ ኢትዮጵያ ስንቆምና ስንወጣ ብቻ ነው። አለበለዚያ የኢትዮጵያን ሰንደቅ ዓላማ መልበስ የኢትዮጵያን ሰንደቅ ዓላማ ወይንም አንዳንድ ነገር መኪና ላይ ቤታችን እያደረግን ዝም ሌላው በሰራው ታሪክ ነው የምናወራው። ታሪክ ብቻውን እየጨመረ ካልሄደ ዋጋ የለውም። ለልጆቻችን የምናተርፈው ንግስት ጣይቱና ለንግስ ሰብለው ወደ ኋላ ሄደው ከጠላት ያተረፏትን ሀገር ነጻነት እና ወይንም ደግሞ ብሔራዊ ቋንቋ አይደለምና ይሄንን ይመስላል።
ትክክል። መልካም ጥሪ ተስፋረጋሎ ጥሪውን ተቀብለው ሁሉም በያባያሉበት በያካባቢያቸው ራሳቸውን ያደራጃሉ ወይንም ይቀራረባሉ የሚል ተስፋ ጥለን እንለፍ። ወደ ከታዩ ጥያቄ ልግባ። አሁን ወዳለንበት ዘመን እንሸጋገር። የኢትዮጵያ ሴቶች የትግል ተሳትፎ ስናወራ በድርጅት መታቀፍን መሪ ሐሳቦችን ማፍለቅ ማደራጀትንም ጨምሮ ለናሙና የምናነሳቸው ሁለት ስመጥሩ ኢትዮጵያውያን አሉ። ዶክተር አበባ ፍቃደና እርሶ የሐረር ጋሻው ብቻ ናቸው። እርሶ በኢትዮጵያዊነት መንፈስ ጸንተው ቆመው ከወንዶች በላቀ ሁኔታ ግንባር ቀደም ሚና ለመያዝ የገፋፋዎት ምንድን ነው? ለአድማጮቻችን በዚሁ ዙሪያ የሚያጋሩት ሐሳብ ካለ።
እሺ፣ እንግዲህ እንደሚታወቀው ዛሬ እኛ የተጎናጸፍነው ነጻነት በሚሊዮን የሚቆጠር ኢትዮጵያዊ ጀግኖቻችን ከሰሜን እስከ ደቡብ ከምስራቅ እስከ ምዕራብ እና በአገራችን በሙሉ የውጭ ጠላት ወሮን ባለበት ጊዜ እንደሚታወቀው ለነጻነት በአንድነታቸው በአገሪቱ በሁሉም ማዕዘን የታገሉት ወገኖች ሴቶችም ሳይቀሩ ልጆች ጭምር ሴቶች እንደውም ስለመለስ ልበልና ስማቸው እንደውም በታሪክ ውስጥ ያልተጻፈ እንደ አንኖን ሶልጀርስ እንደሚባሉት ማለት ነው እና ሴቶችም ሳይቀሩ ልጆች ጭምር በደማቸው ባጥንታቸው በከፈሉት መሰዋዕትነት የተገኘ ነው። በሄራዩ ቋንቋችንም የጦርነቱ አሸናፊ ጀግኖቻችን እንዲሆኑ የረዳው ትልቁ አንዱ የመግባቢያ መሳሪያ በመሆኑ የአገር አንድነትንና የብሔራዊ ቋንቋ ፊደላችንን ጭምር አጣምረው ስለ ጠላትም በራሳችን ፊደል ማለት ነው ጽፈው እንድናውቅ ጠላታችንን ነጻነት ስላጎናጸፉ ከጠላት ራሳችንን እንድንጠብቅ ነጻነትን እና ንጻትን አጎናጽፈውናል። ይህንን ትልቁን ማንነታችን በማንኛውም መንገድ እንዳይዋረድ እንዳይጎዳ ለማድረግ ስላንድነታችን የምታገለው ከቀን በኋላ የመጣ ሳይሆን ገና ከልጅነት ጀምሮ የተላበስኩት የኢትዮጵያዊነት መንፈስ ነው። የኢትዮጵያ ክብርና ዳር ድንበሯን የሚጸናወት ወይንም ደግሞ ተጸናዋጭ ቅንቅን ጠላት ከውስጥና ከውጪ ብቅ ሲል የበኩሌን የዜግነት ግዴታዬን ለመወጣት የሚገፋፋኝና የሚያነሳሳኝ ከጀመርኩት ጀምሮ ብዙ የተለያየ አጋጣሚና ምክንያቶች አሉ። ሆኖም ብዘረግዝረው ጊዜ ስለሚወስድ ባጭሩ ጥያቄውን ልመልስ። አንደኛ ራሱ በአገርና ወገን ላይ የሚደረገው ጭካኔ ፍትህ ማጣት ሲሆን መረገጥ እናም ግድያ እየጠራኝ ነው። ዋና መነሻዬ ግን ከሰባት እስከ ስምንት ዓመት ዕድሜ ድረስ በነበረው ጊዜ ሶማሌ ጦር ኃይላችንን በኦጋዴን ገጥማ እየተዋጋች ስለነበረ ዋና ሐሳቧም ከኦጋዴን እስከ አዋሽ ድረስ የኔ ነው ብላ መሬታችንን ለመውሰድ ያንን ሐሳቧን አሁንም ቀየረች ማለት አይደለም፣ በነገራችን ላይ ለመውሰድ እንደምታውቁት መነሳቷን በወታደሮች ምስቶች በጭንቀት ሲወራ ካምፕ ውስጥ እና በተለይ በኢትዮጵያ ሬዲዮ አዲስ አበባ ማለት ነው በተከታታይ በየቀኑ አንድ ሰሞን ማታም ቀንም ሲነገር ሰማ። አንድ ቀን በተለይ ከባድ ጦርነት መሆኑን ከሰማውን ጀምሮ አባቴው ጋዴን ያገሩን ዳር ድንበር ከሚጠብቀው መለየው ለባሽ አንዱ በመሆኑ ስለ አባቴም በጣም በመስጋት ያለቀስኩኝ ስለሱ ምንም ሲወራ ባለመስማቴ ቤቴ ውስጥ ለአባቴ አስቤ መሪር ሀዘን ባይምሮ የገባ ማለት ነው። ይህ እስከዛሬ እንደጋለ ያለው የማይበርድ ኢትዮጵያዊነት መንፈስ አገሬና ክብሯ መጀመሪያ የሚለው በልቤ ውስጥ ተቀርጾ የቀረው ከዛ ከሶማሌ እንግዲህ ጦርነት ጊዜ በመነሳት ምክንያት ነው። ይህ በልጅነቴ የተላበስኩት ከቤት ተነስቶ ፍጻሜ የሌለው ኢትዮጵያዊነት የዘላለም ነው። ትውልድ ያልፋል፣ ኢትዮጵያዊነት ግን አያልፍም። ስለዚህ ለማያልፍ ኢትዮጵያዊነት ትንፋሽ እስክትቆም ድረስ ትግሉ ይቀጥላል። እኔ ባልፍም የኢትዮጵያ ትንፋሽ በልጄ ይቀጥላል ብዬ በሚገባ አምናለሁ። ኢትዮጵያ የደም ስር ንዝረት ነች። ኢትዮጵያዊነት ፍቅር ነው እና ይህን ይመስላል።
እጋራዎታለሁ። በጣም በጣም ጥሩ ገለጻ ነው ያደረጉለት። እስኪ ወደ ቀጣይ ጥያቄ ልግ። በቀጣይ ደግሞ ከመልካም ገድሎቹ አንዱን ብቻ እናንሳና የቀድሞ የኢትዮጵያ አርበኞች ማህበር የጀግንነት ተጋድሏቸውን ባለም አቀፍ ደረጃ እንዲያስተጋቡ ባለ ታሪኮቹ የሆኑት እርሶን በእንደራሴነት ሾመውት ነበር። እዚህ ላይ አንድ ነገር እናንሳ። የኢትዮጵያ ጀግኖች ማህበር ደንብ እንደሚለው ከሆነ ከበድ ያሉ ኃላፊነቶችን 40 አመት ላልሞላው አይሰጥም ነበር። እርሶ ኃላፊነቱን ሲረከቡ ደግሞ እድሜው በጣም ያነሰ ነበር። በተጨማሪም ይህንን የመሰለ ኃላፊነት ለማንም ተሰጥቶ አያውቅም። እርሶ የመጀመሪያው ነውት ሊባል ይችላል። ይህ እንዴት ሊሆን ቻለ? የተሰጠውን አደራ ተወጥቷል ወይ? ያርበኝነት መንፈስ ታሪካዊ ባህሪ ተጠብቋል ይላሉ? አመሰግናለሁ። ይቀጥሉ።
እሺ፣ በጣም አመሰግናለሁ። ይሄ እንግዲህ መቼም በጣም በእውነት ሰፊ ጊዜ የሚወስድና ብቻውን መቅረብ ያለበት ነው። ለወደፊት ስንት ደቂቃ እንዳለኝ ብዙም
አለ። አንድ 10 13 10 እስከ 15 ደቂቃ ድረስ አለን።
እሺ፣ እንግዲህ ለሌላውም ጥያቄ ካላችሁ እንዲበቃ አጠራጠር አረጋለሁ። እና እንግዲህ እንዴት ነው ይሄ ሊሆን የቻለበት? በ1990 የዛሬ 25 አመት ማለት ነው። እና አዲስ አበባ እኔ ወደ ኢትዮጵያ ወደ ሀገሬ ስመለስ ከዘም ካለ ቆይታ በኋላ ሁልጊዜ ወደ ኢትዮጵያ በምስገባ እኔ በችግር ምክንያት ነው የምገባው ኢትዮጵያ ላይ። እና ከዛም በፊት እንደዚሁ ኢትዮጵያ ችግር ላይ በነበረችበት ጊዜ የሰራዊቱ ጎን የህዝቡ ጎን ለመቆም ገባሁኝ። እና በዛን ጊዜም ደግሞ ስገባ ያው ኢትዮጵያ በሶማሌ፣ በትግራይ ነጻ አውጪ፣ በኤርትራ ነጻ አውጪ፣ በኦሮሞ ነጻ አውጪ እና ሌሎችም ውስጥ ለውስጥ እንዲሁ በሚወጓት ጊዜ ያው እንደምታወቀው ለውጪ ጠላት ተቀጥረው የውጪ ጠላት አስተጣቀዋቸው። ይሄ ህዝቡ እንዲያቅ ብዙ ህዝብ ልብ ብሎ ማያስበው ነገር በመሆኑ ይሄንን እንምለው የነዚህ የነጻ አውጪነን የብሔር ነጻ አውጪዎች ያንድ አካል ነጻ አውጪነን እያሉ የሚሉት እንደማንኛውም ኢትዮጵያዊ ምንም የሌላቸው ሰዎች ናቸው። በርግጥ ባይምሯቸው የኢትዮጵያ ህዝብ ያስተማራቸው ናቸው፣ አንገታቸውን ቀና ያደረገላቸው ናቸውና አገሪቱን ከመርዳት ይልቅ ህዝቡን ለህዝቡ ከመሞቅ ከእንትን ከመቆም ይልቅ ነጻነት ያጎናጸፋቸውን መልሰው ለጠላት ተቀጥረው በገንዘብ የሚሰራ አይምሯቸውን የሸጡ ማለት ናቸው ባጭሩና ጦር ታጥቀው በሚወጓት ጊዜ ሀገሬንና ያሳደገኝን ራሱ ኢትዮጵያን ሰራዊት ኢትዮጵያ ማለት ነው ራሱ የቀድሞ ሰራዊት እዚህ ቁጭ ብዬ አላይም ብዬ የበኩሌን አደርጋለሁ ብዬ በቃ ባለቤቴን ትቼ የስሜት ተገዢ ላለመሆን ብድግ ብዬ በቆራጥነት ወዲያውም ሚኪሊላንድንም አስመልክቶ ሙት አመታቸውንም እንድናከብር እንግዲህ ገባው። በዛ ጊዜ ስገባ እኔ መጀመሪያ ግለሰብ ነኝ በዛ መልክ እና ያው በቀጥታ ራሴ ማስተዋቂያ ሚኒስትር ሄጄ ከኢትዮጵያ ህዝብ ጋር መነጋገር ስለምፈልግ እድሉን ስጡኝ አልኳቸው። እና ባጭሩ እድሉ ተሰጠኝ ማለት ነው ከህዝብ ጋር መነጋገርበት። እና በዚህ መልክ እንግዲህ ወደፊት ምናወራ ይሆናል። ነገር ግን ለዛሬ ለመልሱ ስቀርብ አንደኛ የመጣሁበትን በዚህ መልክ ከህዝቡ ጎን ከሰራዊቱ ጎን ለመቆም የሚለው፣ ሁለተኛ የአጼ ቴዎድሮስ አደባባይ የሚባለው ላይ ሐውልታቸው እንዲሰራ የንግስት ዳዊትን ለማሰራት የአጼ ዮሐንስን ለማሰራት እና እንደውም አልፎ ተርፎ የጀግኖች አምባ የሚባል እኔ ሳላቅ ማለት ነው ይሄ የጀግኖች አምባ እንዳለ ሳላቅ የጀግኖች አምባ የሚለውን ስም በዛ ደግሞ ከተማ ውስጥ የሚሰራና በእያንዳንዱም በኢትዮጵያ ክፍለ ሀገር ውስጥ ሁሉ ያው ተመሳሳይ እንደሚሰራ እንደምፈልግ ይሄንን በሚሰሙበት ጊዜና ስለነሱም ደግሞ ያለፈው ጀግኖች አባቶቻችን እናቶቻችን ያስረከቡንን ማክበር አለብን። በአለም ውስጥም አግነነን ማሳየት እንደገና አለብን እየተረሳ ስለሆነ በሚል ሳቀርብ አሁን ያው ተጠርቼ የአርበኞች ማህበር ማለት ነው 4 ኪሎ አጠገብ ነው ያለው ድሮም እኔም ልጅም ሆኜ ማቀው ነው እና እዛ እንግዲህ ተጠርቼ እንድጎበኝ ተደረገ መጀመሪያ። ከዛ በኋላ ያው አንደኛ የኢትዮጵያ ወርቅ የሚባለው ስም ሲሰጠኝ ከእርሻ ውስጥ ነበር የመጣው አንድ ሴት እነሱም ያንኑ ደግመው ያንን ሸለሙኝ ደግፎ ማለት ነው ያረወርቅ ብቻ ታተውኛ አንቺ ኢትዮጵያ ወርቅ ነሽ ለኢትዮጵያ ስለቆምሽ ብለው እና ታሪካቸውን ባለም ውስጥ የኢትዮጵያን ጀግኖች ታሪክ የሚጻፈበትን የሚያድግበትን በብዙ መንገድ መጻፍቶች የተለያዩ ሁሉ የሚጻፈበትን ይሄንን ሁሉ አስመልክቶ እንግዲህ ያ ተሰጠኝ ማለት ነው። እና በርግጥ እድሜ ልጅ በመሆኑ በዛን ጊዜ በፈረንጆች አቆጣጥር በ1990 ይሄ የሚባል ጥንቅን መጣ ማለት ይቻላል። ነገር ግን አርበኞቹ በቆራጥነት ጣርተውኝ እንደውም በ9 በ82 ማለት ነው 9/12/82 ማለት ነው ኢትዮጵያ አቆጣጥር እዛ ድረስ ተጠርቼ ይሄ የተባለው ስለ እድሜ እንድረሳው ለምን 10 አመት ብቻ አይሆንም ለኢትዮጵያ እስከ ቆመ ድረስ ልጆች ሕፃናት ጭምር ጦር ሜዳ ተሳትፈዋል በኢትዮጵያ ውስጥ የሕፃናት ወይ ልጆቹ ስላልተመዘገበ ነው እንጂ ብለው እሱ ሁሉም ገና እንደሚመዘገብ እንደውም መነሻ ሆኖ እድሜ አይደለም አሁንስ ቢሆን የሚቀጥለው ትውልድ ቢሆን እድሜው ወጣት ነው የሚመጣው ስለዚህ ይሄ እንደውም ተከራክሮበት መቅረት አለበት ሁሉ ተብሎ ስራሽን ቀጥያ አንቻሉኝ እሺ አልኩኝ ተቀበልኩኝ እንግዲህ ስራውን ተወጣሽ ወይ ለሚለው ብዙ ፕላን አድርጌ የተለያዩ ሙዚየሞችን በአሜሪካን ሀገር በተለይ መኖሪያ የሆነ በዳላስ እና በዲሲ ደግሞ በመነጋገር ከአፍሪካን አሜሪካንስ ጋራ አስተባብሬ ተባብረን ብዙ ነገር ሊሰራ ሲባል እቅድ በደንብ ወጥቶ ንድፍ ተነድፎ በአንድም ኢትዮጵያዊ ሰዓሊ ዲሲ የሚሆን በሱም ጭምር ብዙ ነገር ተነጋግረን ልንሰራ የአፍሪካን አሜሪካንም ታሪክ በአፍሪካ ውስጥ በሙሉ በኢትዮጵያ በዚሁ በአርበኞች ማህበር አማካኝነት አያይዤ ባሰውን እንዲጎላ በየአፍሪካ ሀገር ውስጥ ራሱ የባርነትን ዚህ የተደረገውን ሁሉ ብዙ ስለማያቅ ስለ ሀገሩ ፍቅርና ክብር እንዲኖረው በውጪው እንዳይገዛ ይረዳ ዘንድ ካየሁት በመንደፍ ሁሉ ፕሮግራም አውጥቼ የተለያዩ መሪዎች ሁሉ ደግፈውት ነገር በአመት ባልሞላ ጊዜ ውስጥ ማለት ነው። ነገር ግን እነዚህ ሽፍቶቹ ሀገር ገንጣዮቹ የኢትዮጵያ ቤተ መንግስት ውስጥ ስለገቡ በስራ ላይ ሊውል አልቻለም። እነሱ ደግሞ ስለ አርበኞች መስማትም አይፈልጉም። ስለ አርበኛ ሲባል ኢትዮጵያ ማለት ነው። አርበኛ ሲባል አንድነት ማለት ነው፣ ነጻነት ማለት ነው። ስለዚህ በዚህ ምክንያት ስራ ላይ ሊውል አልቻለም። ከዛም እንኳን በኋላ ቢሞከርም አልተቻለም። ይሄን ይመስላል።
መልካም።
እኔ በኩል ሰርቻለሁ ብዬ አምናለሁ።
ደህና ወደ ቃለምጥይቅ ዓለም ልልሳችንን ወደ ማጠናቀቁ እየተቃረብን ነው። የመጨረሻ ጥያቄ አለችኝ። እሷን አንድ 10 ወይም 10 ደቂቃ ልስጣውትና በዛች ጊዜ ውስጥ እንዲያጠቃልሉልኝ ካደረጋ አሳስበውታለሁ። ወደ መጨረሻው ጥያቄ ልግባ። በዲያስፖራው በፖለቲካው ትግል መስክም ተሳታፊ የሆኑባቸው መድረኮች እንዳሉ ከፕሮፋይሎ ላይ ለመረዳት ይቻላል። በአንድ ወቅት በኢትዮጵያ እንቅስቃሴ የነበሩ ድርጅቶችም ከዲያስፖራው ድጋፍ ለማግኘት እንዲችሉ የርሶ ተባባሪነት አስፈልጓቸው ነበር። እስቲ በዚሁ ላይ አጠር ያለ አስተያየት ከሰጡ በኋላ ከዚያም ወደ ቅርቡ ዘመን እንሸጋገርና እርሶ በዚሁ በዲፕሎማሲው ተግባር ዙሪያ ታላላቅ ስራዎችን እያከናወኑ ነው። በሶሻል ሚዲያዎችም ሆነ በሌላ የዜና ማሰራጫ አውታሮች በቅርቡ እንደተገለጸው ከሆነ ባለም አቀፍ የዲፕሎማሲ መድረኮች ላይ የፈጸሟቸው ተግባሮች አሉ። አጠር ያለ ማብራሪያ ለአድማጮቻችን ቢያካፍሉልን 10 ደቂቃ ባልሞላ ጊዜ ውስጥ አመሰግናለሁ። መቤት
እሺ። እንግዲህ ምንድነው በጊዜው የአገር ቤት ያለውን የፖለቲካ ፓርቲዎች አስመልክቶ የተለያዩ ፓርቲዎች ያው በውጪ እንደወክል የስልጣን ስም እየተሰጠኝ ያው እኔ ስለሆንኩኝ ሳይሆን በተግባሬ ካዩት እዚህም ውጪም በማምጣት ድረስ ዳላስም አሜሪካን ሀገር በየቦታም እየዞሩ እንዲናገሩ ጭምር የተለያዩ ሰዎች ፕሮግራማቸውን እየመጡ ለህዝቡ እንዲያስረዱ የህዝቡንም ደግሞ ኢንፑት ወይንም ደሞ ህዝቡም የሚለውን ደሞ እንዲጨምሩ ፕሮግራማቸው ውስጥ እና ለጎሳም ለአንድ ጎሳም የቆመው ለምሳሌ እንደ ኦሮሞ ምክር ቤት የሚለው ፕሮፌሰር መረራን አስመልክቶ ጭምር ወደ ብሔራዊ ወደ ኢትዮጵያ ምክር ቤት እንዲለው ጭምር በማሰብ እንግዲህ ሌሎችንም እነ ዶክተር አድማሱን እነ ዶክተር ኃይሉ አርያ ማለት ዲፓ ለልደቱን ጭምር በጊዜው እንግዲህ ኢትዮጵያ ላይ በጣም ህዝቡ ይደግፍ ስለነበረና ተስፋ ስለነበረም ሞቅ ያለ በተለይ ወጣት የተሳተፈበትም ስለነበረ እንግዲህ ያው በውጪ በእነሱ በኩል ለመጀመሪያ ጊዜ ያው ነው የሚባለው አባሎቻቸውም ኤግዚኪቲቭ ኮሚቴውም በደንብ ኦፊሻል ምርጫ ተደርጎ በይፋ በውጪ እኔ እንደወክል ሊቀመንበር የውጪ ተወካይ የኢዴፓ ሊቀመንበር ተብዬ ያው ተሰጠኝ ማለት ነው። እና ያው በይፋ እኔ ገና ሳልቀበለው ማለት ነው ሳልቀበለው እንደውም ሳልሰማ በይፋ ያው ፕሬስ ሪሊዝ ወጥቶ ታውጆ ከዛ ወደ እኔ ሲመጣ ያው እኔ በበኩሌ የሴቶች ተሳትፎን በየቦታው እንዲኖር ስለምፈልግ በአጠቃላይ የጀመርኩት ሴቶች ስለሆነ የሴቶች ያው የኢትዮጵያ ሴቶች ለሰላምና ዲሞክራሲ በሚል ስለሆነ መጀመሪያ ወደ አሁን ወደ ስቤት መንግስት የመጣው ማለት ነው የተለዋወጠ ስሙ እንደ ሁኔታው ያንን ይዤ ስራውን ከሁሉም ጋር ስለሰራሁኝ የለም ብዬ ለሌላ ሰው እንዲሰጥ እንደውም ለስማቸው ነው ግባል ራግድ የለም አንድ ፒኤችዲ ናቸው ለሳቸው ይሰጥ ብዬ ወደሳቸው ያው ሁሉም በኋላ ተመካክሮ እንዲሰጥ ተደርጓል። ሌላው ቀደም ሲል የመላው አማራ የሚለው በውስጡ የመላው ኢትዮጵያን ያዘ እንደሆነ አቃለሁ በደንብ በሚደረገው ማቃለሁ በውጭ ስለዚህ ያም ደግሞ እንደዚሁ ድሉ ተሰጥቶ የነበረ ማለት አገሬን በዚህ መልክ ምን እንትን እንደልና ወደ ዋሽንግተን ዲሲ ሄጄ ጽፈት ቤት ሊከፈት ተብሎ ያን ጽፈት ቤት ነው ተረክቤ በኃላፊነት ሊቀመንበር ሆኜ እዛ በሚልም ያም መጥቶ ነበረ እሱ ሻለቃ ክፍሌ የሚባል አሁን ሞቷል በሱ አማካኝነት ነው በደንብ ቁጭ ብሎ ያስረዳኝ። ነገር ግን የመላው ይሄ መላው አማራ የሚለውን የመላው ኢትዮጵያ ይሁን ብዬ ከዛ ካምፔን ጀምሬ ያው ነገሩን ወደዛ ሄጄ እናደርጋለሁ ለአንድ ድርጅት መስራት ሳይሆን ለሁሉንም ማስተባበር ስለምፈልግ የመላው ኢትዮጵያ ይሁን ግን የሚለውን ብዙ ነው ነገሩ ግን መጨረሻ ላይ አዲስ አበባ ያው ከፊታው አናቸው ከ ፊታውራሪ ማን ነው ቀኛ ነጋጥበብ ጋራ በመንደጋገር ናዝሬት ወይ ደብረዘይት ደውላቸው ነበር ብዙ ጊዜ እናሳቸውን በጣም የሚያዳምጡ ሰው ሆነው የነቁ ሰው ሆነው ያገኙዋቸው ከወጣቱ ይልቅ የመላ ኢትዮጵያ ሊባል ይችላልበት በዚህ ምክንያት የተነሳ እንትን ነው ብዙ ድል ተሰጥቶኛል በዚህ መልክና እንግዲህ ይሄንን ይመስላል እና በአንድነት መስራት እነሱ ሳይችሉ ያንደኛው መሆን ራሱ አንድ ቦታ መግባም ማለት በቃ አለቀ የዛ አፈቀላጤ ሊሆን ነው ማለት ነው። እኔ ግን ከሩቅ ስለሚታየኝ በዚህ በውጪው ፖለቲካ በተለይ ሲቪል ራይት ሙቭመንት ውስጥ ስላደኩበት የሚደረገው የኢትዮጵያ ፖለቲክ ወዴት እንደሚሄድና ሰዎች ምን እንደሚሰሩ ወዲያው አያዋለሁ በፖለቲካው ንቃት አያዋለሁኝና ያው እንዳልኩት ኢዴፓ ምን እንዳለ ይታወቃል። ያው የመላው ኢትዮጵያም ብዙ የተለፋበት መጨረሻ ላይ ባናቱ አስገብተው ሰው ምን እንደሆነ ይታወቃል እና ያንን በሚመለከት እንግዲህ ይሄንን ይመስላል እና መጨረሻ ላይ ስለ ዲፕሎማሲ የተባለው ደግሞ ምንድነው?
አዎ እሱ ነው።
ብዙ ተሰርቷል እና ባጭሩ ይሄ በአሁን ጊዜ በቅርብ ጊዜ የተደረገው በተባበሩት መንግስታትና በተለያዩ ቦታዎች በትልቅ ቦታ ይዘው እየሰሩ ሰዎች ያሉበት ማለት ነው የኢትዮጵያን ጉዳይ በግንባር በደንብ በቁጭ ተብሎ ፕራይቬትሊ በማቅረብ ይሄ ላለፈው 25 አመት እንደ ሰርጎ ረቀት በየበሩ ላይ ይሄድ አንዴ ስቴት ዲፓርትመንት አንዴ ኮንግረስ አንዴ ዩናይትድ ኔሽን የወርልድ ባንክ የምንሰጣውን ማቆም አለብን። በግንባር ጊዜ እየወሰደ ሁሉም ተሰሚነትም የሌለው ተሰሚነት እንዲኖረው በዚህ መልኩ ኦርጋናይዝድ ሆነን በሩ ስለተከፈተ ይሄንን በግንባር ያቀረብን ለመነጋገርና ኢትዮጵያን ችግር ለመቅረፍ እና ብዙም እልቂትም ላለፈው 25 አመት ዳንስ ከ5 ከ6 ሚሊዮን የበለጠ አማራ የብሄር ጠፍቷል ተቆጥሮም እንደዚሁም የት እንደደረሰም አልደረሰ ጠፍቷል ያ ሀቅ ነው ራስ ወያኔ ያመነበት ነው ስለዚህ ይሄንን ሁሉ በማቀብና ባለፈውም ሰሞን ደግሞ በኦሮሞ ክልል ብለው በተቀመጠው ብዙ ሰው አልቋል እና ይሄንን ስለ አጠራርጊ ለመናገር ነው እስጥ ይሄ ብገባ ራሱን ቀድም እንዳልኩት ሌላ ፕሮግራም ለዚህም የሚያዝ ነው ወደፊት መነጋገር የሚያስፈልገው ነው ስለዚህ በዚህ መልኩ እንግዲህ ይሄንን ሁሉ በማጠቃለል ይሄ መንግስት አንቀጽ 39 ጭምር ይዞ የሚወጣበትን የሚለቅበትን ትክክለኛ ምርጫ እንዲደረግ ፕሬዝዳንት ኦባማ ራሱ ስጠት ሰርቷል በተነገረው እንጂ አጣርቶ ዴሞክራቲካል የሆነ ምርጫ ነው ተብሎ የተባለው የሰራዊቱን ወያኔ ስለከራየ ነው ለአሜሪካን ያ ሀቅ ነው እና ለነሱ ምንም በግልጽ ማስቀመጥ
ሄሎ ሄሎ አድማጮቻችን በጣም በጣም ከፍ ያለ ይቅርታን ጠይቃለን በተፈጠረው ቴክኒካል ችግር ምክንያት እንግዳችን መስመር ላይ ናቸው ሐሳባቸው እንዳጠቃልሉ ድል ሰጣቸውና ወደ ፕሮግራማችን ፍጻሜን እንቀራረባለን ይስማውታል ወይዘሮ ያረሮ ጋሻው ሐሳቡን ያጠቃሉና በዚሁ እናጠቃልናለን በሌላ አጋጣሚ በሌላ ጊዜ እንቀጥላለን ለዛሬ ያለውትን ሐሳብ ጠቅለል ያድርጉልኝ በአንድ ደቂቃ ጊዜ ውስጥ ቢችሉ አመሰግናለሁ
እሺ አመሰግናለሁ እንግዲህ ጨርሼ ነበር መሃል ላይ እንደው ስላልተፈናበት ነው እንጂ በደም እና በአጠቃላይ ባጭሩ ይሄ የኢትዮጵያ ጉዳይ በሰላማዊ ሰልፍ ብቻ ወይንም ወረቀት ቀድም እንዳልኩት የሰርግ ወረቀት በየቦታው ይሄድን የሮሮ ወረቀት መስጠት የሚያልቀው የሚቆመውንም ደሞ የሚጠናቀቅ መፍቴ ሳይሆን እኔ ያገኘሁት በግንባር እኔ እንደማረገው ሌሎችንም እየጨመርኩ እንዳደረኩት በበለጠ ሁሉንም ነገር በግንባር በማንኛውም ቦታ እየተገኘን ለሀገራችንን ጉዳይ ልናቀርብ የምንችልበት ወያኔ ራሱ ተጠርቶ የሚቀርብበት ያንን በር ፕሮግራም በዛ መልክ ነድፌ በዛ መልክ ቀርቧል ተጀምሯል ስለዚህ ሌሎችንም በዚሁ ተባበሩ የሚል ለዚህ የሚሆኑ ሀቀኛ ታጋዮች አሉ እነሱን ሁሉ በማቀነባበር እንግዲህ እየተሰራ ነው
መልካም
ይሄ እንግዲህ
ጥሩ መልካም እድል እንመኛለን ለጥራታችሁ ሁሉ ከአብረናችሁ እንዳለን በዚሁ አጋጣሚ ልገልጽልዎ ተወዳለሁ ወይዘሮ ያረሮ ጋሻው እንደቀደምቱ ጊዜያት ሁሉ ለሰጡን ትምህርት ያዘልና ሰፊ አስተያየት በድጋሚ ባድማጮቻችን በኢትዮጵያ አንድነት ሬዲዮ እንዲሁም በራሴ ስም አክብሮት የተመላበት ምስጋና ያቀርብ ከዚሁ ሰናበታለሁ መልካም ስራዎችዎ ሁላችንንም ያነቃቃናል ስብናን የተላበሰው ቀጥና እንደበት ይዘው ለሰጡን ማብራሪያ በድጋሚ አመሰግናለሁ መልካም ጤንነት ለርሶና ለቤት ሰው እየተመኘው በዚሁ ሰናበታለሁ ጤና ይስጥልኝ ደህና ይሁን
እንግዲህ እንተናለሁ እኔ እግዚአብሔርንም እናንተንም